እንደምን አመሻችሁ የጋቢና ቪዮ አድማጮች የለተ ሐሙስ ነሐሴ 22/2013 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸው ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መሃል በምስራቅ ወለጋ ከ200 በላይ ንጹሃን በታጣቂ ኃይሎች ተገድለዋል።
አጥፊ ቡድን ወይንም ሽብርተኛው ቡድን አሳቻ ጊዜ ተጠቅሞ የአክልሉ ጸጥታ ኃይልም ሆነ የአካባቢው የጸጥታ ኃይል በሌለበትና ባላሰበበት ነው እርምጃውን የወሰደው። በጅብላ ነው እርምጃውን የወሰደው።
ጥቃቱ መፈጸሙን ያረጋገጡትን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ያው የጀመርነው በአዳማ ነው። ያ ማለት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የአዳማ እና በአዳማ ዙሪያ የሚገኙ ተማሪዎችን ሰብስበን አስተምረናል ማለት ነው።
አሁን ደግሞ የሰማችኋቸው አቶ ብሩክ ተረፈ የኢትዮጵያ የህዋ ሳይንስ ማህበረሰብ አስተባባሪ ናቸው። ተቋሙ ዘንድሮ በቴክኖሎጂ አሰልጥኖ ባስመረቃቸው ተማሪዎች ዙሪያ የተናገሩትን የተቀነጨበ ነው። ዝርዝሩ በምሽቱ ይቀርባል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸውን ሙዚቃዎች ሰዓት እንደፈቀደ እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ኤደን ገረመው ሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በኒጀር በመቶዎች የሚቆጠሩ የቦኮ ሀራም ታጣቂዎች ትናንት ምሽቱን በኒጀር ወታደራዊ ይዞታ ላይ ባካሄዱት ጥቃት 16 ወታደሮችን ገድለው 9 የሚሆኑትን ማቁሰላቸውን የሀገሪቱ መከላከያ ሚኒስቴር በትላንትናው ዕለት ባወጣው መግለጫ አስታውቋል። በኒጀር ዲፋ በተባለው ክልል በተካሄደው በዚህ ውጊያ ላይ ወደ 50 የሚጠጉ እስላማዊ ሚሊሻዎች የተገደሉ ሲሆን በርካታ የጦር መሳሪያዎች የተማረኩ መሆኑንም መከላከያ ሚኒስቴሩ አስታውቋል። ቦኮ ሀራም እንደ አውሮፓውያን አቆጣጠር በ2019 ዓ.ም በሰሜን ናይጄሪያ መንቀሳቀስ የጀመረ ሲሆን በየጊዜው የሚያካሄዳቸው ጥቃቶች ወደ አጎራባች ሀገሮች ወደ ቻድ፣ ካሜሩን እና በቻድ ሐይቅ ሰርጥ ወደሚገኙ ሀገራቶች እየተዛመተ መሆኑም ተነግሯል። የዩናይትድ ስቴትስ መንግስት አሜሪካውያንን፣ የዩናይትድ ስቴትስ ቋሚ ነዋሪዎችን፣ አጋሮችና ሌሎች ተጋላጭ የሆኑ አፍጋኒስታውያንን ከካቡል ለማውጣት ያስቀመጡት የቀናት ገደብ ቢያልፍም እንኳን ጥረቷን እንደምትቀጥል ቃል ገባች። አሜሪካውያንና አፍጋኒስታውያንን ለማስወጣት እስከ ነሐሴ 31 ማለትም ቀጣዩ ሳምንት ብቻ ነው ብለን የምናስቀምጠው ገደብ የለንም ሲሉ ትላንት ሮብ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ይህን ያሉት ለጋዜጠኞች መልስ እየሰጡ በነበረበት ሰዓት ሲሆን እነሱ አይረሱም ብሏል። ሚኒስተሩ አክለውም ሰዎች ያንን ሀገር እንዲለቁ በታሊባን ላይ ጫና ማሳደር የምንችልባቸውን የዲፕሎማሲና የምጣኔ ሀብት ጫናዎችን ማሳደራችንን እንደነገርኳችሁ እንቀጥላለን ብለዋል። ትላንት ሮብ ዕለትም የአሜሪካው የውጭ ጉዳይ ቢሮና ፔንታገን እንዲሁም ዋይት ሀውስ በካቡል አየር ማረፊያ በር ላይ ለተከሰተው ብጥብጥ ወቀሳና ሂስን ሲያስተናግዱ ውለዋል። ዋይት ሀውስ ባለፉት 10 ቀናት ውስጥ 82,300 ሰዎችን የዩናይትድ ስቴትስ ወታደራዊ ስምምነት አውሮፕላኖችን በመጠቀም ማስወጣቱን አስታውቋል። ከነዚህ ውስጥም አብዛኞቹ ሴቶችና ህጻናት ናቸው። የዋይት ሀውስ ቃል አቀባይ ጄን ፓስኪ ለጋዜጠኞች በሰጡት ቃል በአሜሪካ የአየር ኃይል ታሪክ ውስጥ ግዙፉን አውሮፕላን ለመጠቀም አቅደናል፣ ይሄ በራሱ መልእክት ያለው ይመስለኛል ብለዋል። በተያያዘ ዜና አፍጋኒስታን በታሊባን እጅ ባለችበት በአሁኑ ሰዓት በሀገሪቱ ሴቶችን ብቻ እየተቀበለ ያስተምር የነበረው የሴቶች አዳሪ ትምህርት ቤት ከሀገር ውጭ ወደ ሩዋንዳ በጊዜያዊነት መዘዋወሩን አስታውቋል። የትምህርት ቤቱ አጋር መስራችና ፕሬዚዳንት እንዲሁም አመራር የሆኑት ሻባና ባሳጅራስኪ ማክሰኞ ዕለት በማህበራዊ ድረገጻቸው አማካኝነት በግል ትምህርት ቤት ውስጥ ያሉ ሰራተኞች፣ ቤተሰቦችና 250 የሚሆኑ ተማሪዎች በሙሉ ካቡልን ባለፈው ሳምንት ለቀዋል ያሉ ሲሆን አሁን እየተቋቋምን ነው፣ ነገር ግን በዘላቂነት አንቀርም ሲሉ ተከታታይ በሆኑ የትዊተር ጽሁፎች አስታውቀዋል። አንድ ሴምስተር ከሀገር ውጭ ብንቆይ ብለን ነው ያቀር ነው። ፍቃድ እንዳገኘን እንደ ሁኔታው ወደ አፍጋኒስታን ለመመለስ ተስፋ እናደርጋለን ብለዋል። በተጨማሪም ባለፈው አርብ ዕለት የተማሪዎቻቸውን ደህንነት ለመጠበቅ ሲሉ የሁሉንም የትምህርት መረጃዎች ሲያቃጥሉ የሚያሳይ ቪዲዮም ለቀዋል። የሩዋንዳ የትምህርት ሚኒስቴር ለባሳጅራስኪ ትዊት ምላሽ የሰጠ ሲሆን የትምህርት ቤቱን ማህበረሰብ ለመቀበል መጓጓቱንም አስታውቋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
Gambino, B-O-N.
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችን በሬዲዮ ቴሌቪዥን መተላለፍ ጀምረዋል። ኢትዮ ሳት ላይ ታገኙናላችሁ። በፕሮግራሞቻችን ላይ አስተያየት ካላችሁ በማህበራዊ ድረ ገጾቻችን አት ቪኦኤ አምሃሪክ ላይ ማስተላለፍ ትችላላችሁ። የስልክ ቁጥራችንን +1 202 227 6379 በመጠቀምም በዋትሳፕ ላይ ታገኙናላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ትኩረቱ ሁሉ ሰሜን ኢትዮጵያ ላይ በሆነበት ጊዜ በምስራቅ ወለጋ ከ200 በላይ ንጹሃን በታጣቂዎች መገደላቸውን የገለጹ አንዳንድ የፖለቲካ ፓርቲዎችና የሲቪክ ማህበራት መንግስት በመሰል አካባቢዎች ለሚኖሩ ዜጎች ጥበቃ እንዲያደርግ ጠይቀዋል። በምስራቅ ወለጋ ዞን ከሪሙ ወረዳ ታጣቂዎች ከሳምንት በፊት በፈጸሙት ጥቃት የተገደሉ ዜጎች ከ231 በላይ መሆናቸውን የጠቀሰው እናት ፓርቲ ከተገደሉት መካከል ሴቶችና ህጻናት እንደሚገኙባቸው አመልክቷል። የሸኒ ታጣቂዎች አሳቻ ጊዜ ተጠቅመው ንጹሃንን ገድለዋል ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ የሟቾቹን ቁጥር ግን አልጠቀሱም። የኦሮሚያ ጸጥታ አካላት ትኩረት በሚሹ የክልሉ አካባቢዎች ዘመቻ ላይ መሆናቸውንና በታጣቂዎች ላይ እርምጃ እየወሰዱ መሆናቸውንም አቶ ጌታቸው ጨምረው ገልጸዋል። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የሰየመውና ራሱን የኦሮሚያ ሰራዊት በማለት የሚጠራው ታጣቂ ቡድን ግን እንደዚህ አይነት ወንጀላዎችን ሲያስተባብል ቆይቷል። እስክንድር ፍሬው ዝርዝር አለው።
የምስራቅ ወለጋው ግድያ የተፈጸመው ከአንድ ሳምንት በፊት መሆኑን ነው እናት ፓርቲ ባወጣው መግለጫ ያመለከተው። ፓርቲው እንዳለው ነሐሴ 12 2013 ምስራቅ ወለጋ ኪረሙ ወረዳ ከ231 በላይ ንጹሃን ዜጎች ተገለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል መምህር ኪሮስ አጥናፉ ተከታዩን ለአሜሪካ ድምጽ አብራርተዋል።
ወለጋ አካባቢ ላይ የተከሰተው እልቂት እጅግ የሚያሳዝንና ሊወገዝ የሚገባ ጭምር መሆኑን እናት ፓርቲ በአጽንኦት እናገራለች። በጣም ከፍተኛውን እልቂት ነው የተፈጸመው። እናቶች አሉበት፣ በተለይ ህጻናት፣ ምንም የማያውቁ ህጻናት፣ ሽማግሌዎች፣ ወጣቶች፣ ዝርዝራቸውንም ጭምር ይዘነዋል። የሟቾችን ቁጥር ስሞቻቸውን ከነድኛቸው ልብ ይዘናል። እኛ መረጃዎቻችን ያለና እጅግ አዝነናል። ስናገር የሚወገዝ ነው። እጅግ በዚህ በሰለጠነ በአንደኛው ክፍለ ዘመን ስልጣንን በጠመንጃ ኃይል አመጣለሁ ብሎ የሚያስበው ሳይደራጀው ኃይል አንድን ልባት ሊወሰድበት የሚገባ ነው የሚል እምነት ነው ያለን።
ፓርቲው በዚሁ መግለጫው መንግስት ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውን አካባቢዎች ለይቶ መከላከልና ማንቃት እንደነበረበት አስታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሸኔ በሚል በአሸባሪነት የፈረጀው ቡድን ከንጹሃን ግድያ ጋር በተያያዘ የሚቀርቡበትን ወንጀላዎች ሲያስተባብል ቆይቷል። የቡድኑ መሪ ድሪባ ኩምሳ ለአሜሪካ ድምጽ ሲናገሩም ንጹሃንን ኢላማ አናደርግም ማለታቸው ይታወሳል። የጥቃቱ ሰለባዎችና መንግስት ግን ቡድኑ ግድያዎችን ሲፈጽም መቆየቱን በመግለጽ ይወነጅላሉ። በምስራቅ ወለጋ ኪረሙ ወረዳ የዛሬ ሳምንት በተፈጸመ ጥቃት ንጹሃን ዜጎች መገደላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ አረጋግጠዋል። የሟቾቹን ቁጥር በተመለከተ ያላቸው መረጃ ግን የተለየ መሆኑን በመጥቀስ በተለያዩ ወገኖች የወጡ መግለጫዎችንና የተሰጡ አስተያየቶችን መነሻ በማድረግ አነጋግሬያቸዋለሁ። ጥቃቱ መድረሱን ከሚያረጋግጡበት ይጀምራሉ አቶ ጌታቸው።
እንዳልከው ምስራቅ ወለጋ በተባለው አካባቢ የሸኔ ታጣቂዎች ጉዳት ማድረሳቸውን ከዚህ በፊትም ለመገናኛ ብዙኃን ሰጥተናል። ጉዳቱ በንጹሃን ዜጎች ላይ እየደረሰ መሆኑንና የክልሉ መንግስትም ሀዘን የተሰማው መሆኑን ገልጸን ነበር። የቁጥሩ ጉዳይ ሊለይ ይችላል። አሁን አንድ ዜጋችን በምንም መልኩ መሞት የለበትም። በዚህ ወቅት ሁለት ነገር ነው በክልሉ እየተሰራ ያለው። በዛ አካባቢ ጉዳት አድራሾቹ ወዲያውኑ የክልሉ ጸጥታ ኃይል በቦታው ደርሰው እርምጃ ወስደዋል። አሁን አካባቢ የተረጋጋ እና ሰላማዊ ነው ያለን መረጃ የሚያሳየው። ጉዳዩን መረጃውን አለን።
እንግዲህ የፓርቲው መግለጫ ላይ ልቆይና አቶ ጌታቸው፣ የጸጥታ ኃይል በአካባቢው በበቂ አለመኖሩ ነው ለዚህ መነሻው አንዱ? በሶስት ቀናት ልዩነት እንኳን የጸጥታ ኃይል ማስገባት አልተቻለም ይላል። ቃል በቃል ነው እየጠቀስኩ ያለሁት ከመግለጫው ላይ።
አካባቢው ትንሽ ራቅ ያለ ነው፣ ከዞኑም ከወረዳውም ዋና ከተማ ትንሽ ራቅ ያለ ነው። እርሻ ያለበት አካባቢ ነው። ቀድሞ ላይደርስ ይችል ይሆናል፣ ግን በነጋታው ደርሶ እርምጃ እንደወሰደ ነው ያለን መረጃ በክልሉ በወቅቱ። አሁን በወረዳ ደረጃ የጸጥታ አካላት ይኖራሉ፣ በቀበሌ ደረጃ ሚሊሻ ይኖረናል። የሚሊሻው በቀይ ከህብረተሰቡ የተውጣጣ ኃይል ሆኖ ነው እዛ አካባቢ የሚንቀሳቀሰው። ግን ሁለት ሶስት ቀን በላይ ቆየ የሚለው መረጃውን የለኝም። በዛ ደረጃም ሊሆን አይችልም። በነጋታው የክልሉ የጸጥታ ኃይል በዞኑ አካባቢ ያሉት የፌዴራል ፖሊስና የክልሉ ልዩ ኃይል በአካባቢ ደርሶ እርምጃ ወስዶ አካባቢውን ሰላማዊ እንዳደረገ ነው ያለን መረጃ የሚያሳየው። ግን በጥቅሉ መታየት ያለበት ጉዳት መድረስ የለበትም። ጉዳት ከመድረሱ በፊት መከላከል መቻል አለብን። ግን ይሄ አጥፊ ቡድን ወይንም ሽብርተኛው ቡድን አሳቻ ጊዜ ተጠቅሞ የክልሉ ጸጥታ ኃይልም ሆነ የአካባቢው የጸጥታ ኃይል በሌለበትና ባላሰበበት ነው እርምጃውን የወሰደው። በጅምላ ነው እርምጃውን የወሰደው። መረጃውን አለን። ከዛ በኋላ ግን እርምጃ እየተወሰደና አካባቢውን በሰላም ወደ ሰላማዊ እንቅስቃሴ እየተመለሰ ያለበት ሁኔታ ነው ያለው።
አሁን ተወሰደ ያሉት እርምጃ ብሔር ተኮር ወይም ሃይማኖት ተኮር ነው በእናት ፓርቲ እንደተገለጸው፣ እናንተ ያላችሁ መረጃ ምንድን ነው?
ይሄ ቡድን ብሔርም የለውም የሰው ዘር ጠላት ነው ብለን ፈርጀ ነዋል። የክልሉ መንግስት በግልጽ የተናገረው የሰው ዘሪን ነው በማጥፋት እርምጃ በመውሰድ በማሸማቀቅ የራሱን መኖር ማረጋገጥ የሚፈልገው። ስለዚህ እኔ ያለኝ መረጃ ከብሔርም ከሃይማኖትም ጋር የሚያገናኝ ምንም ነገር የለውም። ሁሉም ሃይማኖት ተከታይ እዛ ውስጥ አለ። የሁሉም ብሔር ነዋሪ እዛ ውስጥ አለ። የኦሮሞ አለ፣ የአማራ አለ። የተለያዩ ብሔሮች ናቸው እዛ አካባቢ የሚኖሩት። ጉዳቱ የደረሰባቸው ከየብሔሩ ነው ከየሃይማኖቱ ነው። ሃይማኖትን ለይቶ ወይም ብሔርን ለይቶ የሚደረግ አይነት አይደለም። ሽብርተኛ ቡድን ብሔርን ይለያል፣ ሃይማኖትን ይለያል የሚል በዚህ ደረጃ የሚታይ እምነት ያለውም ሀይል አይደለም። ግን አንዳንዴ የሚፈለገው በዚህ ሀገር የሆነ ነገር ሲፈጠር ከብሔር ጋር ለማገናኘት እሱን ለማጋጋል እና ከሃይማኖት ጋር ለማገናኘት እና ለማጋጋል የሚፈልጉ የፖለቲካ አጀንዳ ለማድረግ የሚፈልጉ ሀይሎች ካልሆነ በስተቀር እኔ ያለኝ መረጃ ብሔርን የሃይማኖትን መሰረት የለውም።
ጥቃቱ የደረሰው የሳዶሮ ቅዱስ ገብርኤል እና ኩቲ አቦ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው የሚልም ይጠቅሳል የፓርቲው መግለጫ።
አካባቢው ሊሆን ይችላል። አሁን ስፔሲፊካሊ ሃይማኖት ተከታዮች ያሉበት አካባቢ ሊሆን ይችላል። ቤተክርስቲያኑ ያለበት አካባቢ ሊሆን ይችላል። አካባቢ ግን ጥቃቱ የደረሰው በሰው ላይ ነው። በሰው ላይ ጥቃት ደረሰ ማለት ከዛ በላይ ምንም የሚትፈልገው ነገር የለም። በዛ አካባቢ ያለ ንብረት ወድሟል። የሰው ግን የግለሰብ ንብረት የመንግስት ንብረት እያወደሙ ነው በሚሄዱበት አካባቢ የሚወስዱት እርምጃ። ስለዚህ ይህ ሽብርተኛ ቡድን እርምጃ ሲወስድ ማንንም ምንንም የሚለይ አይነት አመለካከት ያለው አይደለም። የሰው ዘር ጠላት ነው ከተባለ የሰው ዘሪን የሚያጠፋ ነው። ስለዚህ ሁሉም ሲታገል በዚህ መልክ ነው ማየት ያለበት ብዬ ነው የሚመስለው። ኢትዮጵያውያን ጠላት ነው። ኢትዮጵያውያን ጠላት ከሆኑ ሁሉም ኢትዮጵያውያን በጋራ መታገል አለባቸው። አንዱ ሽፋን ሰጥቶ አንዱ በሌላ መልኩ ገልጾት አሁን ወደ ሃይማኖት እንውሰደውና ወደ ብሔር እንውሰደውና ያኛውን እንጠቀም ካን የትኛው ብሔር የትኛውን ብሔር ሊያጠቃ ነው? ከየትኛው ብሔር የወጣ ነው ይህንን የሚያደርገው? ህወሓት ጁንታ ቡድንና አሸባሪው በራሱ የራሱ ታጣቂ ነው እዛ ውስጥ ያሉት። እነዚህ ደግሞ ሙሉ በሙሉ አሸባሪ ተብሎ የተፈረጁ ናቸው። የትግራይን ህዝብ አይወክሉም። ይሄ የሸኔ ቡድን የኦሮሞ ህዝብ አይወክሉም።
አቶ ጌታቸው ወደ ሌላ ጠቅለል ያለ ጥያቄ ልውሰድዎት። እናት ፓርቲ የሚያነሳው ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውና ትኩረት ሊሰጣቸው የሚገቡ ቦታዎች አሉ፣ ህብረተሰቡ ለጥቃት እየተጋለጠባቸው አሳሳቢ የሚባሉ ቦታዎች እና እዛ ቦታ ላይ በቂ ትኩረት እየተሰጠ አይደለም፣ በበቂ ደረጃ ጥበቃ ሊደረግ ይገባል የሚሉ ሀሳቦችም ይነሳሉ። እንደው በአጠቃላይ ከመንግስት አንጻር ምን እየተደረገ ነው? ከዚህ አንጻር ምንድን ነው በአካባቢው ያለው ሁኔታ? በዚህ ሀሳብ እስቲ ይስማማሉ ወይ?
የክልሉ መንግስት የሀገር መከላከልና የሀገሪን የማዳን ዘመቻንም በአንድ በኩል በራሱ እየመራ የራሱን ኃላፊነት እየተወጣ የክልሉን ሰላማዊ እንቅስቃሴን ለማረጋገጥ በክልሉ በተወሰኑ ቦታዎች የሚታየውን የሽብርተኛውን ቡድን እንቅስቃሴ ለመግታትም ጎን ለጎን እርምጃ እየወሰደ እያደራጀ ያለበት ሁኔታ ነው ያለው። ሁለቱንም ጎን ለጎን እየመራን ነው ያለ ነው። የተለየ ትኩረት ይሻቸዋል የሚባሉ አካባቢዎችም በዞን ደረጃ የተባለው ምስራቅ ወለጋ በተወሰኑ አንድ ሁለት ወረዳዎች አካባቢ፣ በቀለም ወለጋ አንድ ሁለት ወረዳዎች አካባቢ፣ በምዕራብ ወለጋም በዚህ ደረጃ እና ጉጂ ቦረና አካባቢ በሚታዩት ቦታዎች ላይ ትኩረት ተደርጎባቸው የጸጥታ አካላት ኦፕሬሽን ላይ ናቸው። ኦፕሬሽን ላይ በመሆናቸውም ይህ ጠላት ኃይል እርምጃ እየተወሰደበት በየቀኑ እየተትረከረከ እየወጣ እርምጃ እየተወሰደበት እጁን እየሰጠ እየተማረከ እየሞተ ያለበት ሁኔታ ነው ያለው። ይሄ በትኩረት ባይሰራበት ሊመጣ የሚችል አይደለም። ትኩረት አልተደረገም፣ ጥንቃቄ አልተደረገም፣ በትኩረት ስላልተሰራበት ነው የሚለው ነገር ትክክል አይደለም፣ ሊሆንም አይችልም። ለምን እዛ አካባቢ የክልሉ ጸጥታ ኃይል ኢቭን ህብረተሰቡን ጨምሮ መስዋዕትነት እየከፈሉ ነው ያሉት። የክልሉ ሚሊሻ፣ የክልሉ ልዩ ኃይል፣ የክልሉ ፖሊስ በዚህ አካባቢዎች መስዋዕትነት እየከፈለ የህዝቡን ሰላምና ደህንነት እያረጋገጠ ያለበት ሁኔታ ነው ያለው። ያንን ማጣናል ትኩረት አልተደረገም የሚለው ነገር ትክክል አይደለም።
አቶ ጌታቸው ባልቻ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
እኔም አመሰግናለሁ።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት ቡድኖቹ በቅርቡ ይፋ ያደረጉት አጋርነት ለጥፋትም ሲተባበሩ ለመቆየታቸው ማሳያ መሆኑን አስታውቋል። ሁለቱ ቡድኖች ግን ከሽብር ተግባራት ጋር በተያያዘ የሚቀርቡባቸውን ወንጀላዎች አስተባብላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የኢትዮጵያ የህወሓት ሳይንስ ማህበረሰብ ዘንድሮ ለየት ባለ ሁኔታ ልዩ መርሃ ግብር በመቅረጽ በአዲስ አበባና በአዳማ ከተማ ቁጥራቸው 550 ለሚሆኑ የአንደኛ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ልዩ የክረምት ስልጠና አዘጋጅቶ ሲያስተምር ቆይቷል። ኤደን ገረመው በማህበር የመርሃ ግብሩ ተሳታፊ ከሆኑ ሁለት ታዳጊዎችና በኢትዮጵያ የህወሓት ሳይንስ ማህበረሰብ ውስጥ የፕሮግራሙ አስተባባሪ የሆኑትን አቶ ብሩክ ተረፈን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
የኢትዮጵያ የህወሓት ሳይንስ ማህበረሰብ የዛሬ 17 ዓመት ገደማ በ47 መስራቾች ከተጀመረበት ጊዜ አንስቶ ብዙ ስራዎችን የሰራ ሲሆን በሀገሪቱ እምብዛም ስለማይታወቀው የህወሓት ሳይንስ ወጣቶች እውቀት እንዲኖራቸው ሲሰራ ቆይቷል። በተለይ ከቅርብ ጊዜ ወዲህ የቴክኖሎጂ እድገት መሻሻል ጋር ተያይዞ የማህበሩ እንቅስቃሴ በብዙ ታዳጊና ወጣቶች ጆሮ እየደረሰ አባላቱን እያሰፋ ለውጤታማነት እያሻገረ ይገኛል። ዘንድሮም ከዚህ ቀደም በየአመቱ ከሚያዘጋጃቸው የግንዛቤ መርሃ ግብሮች በተለየ መልኩ በአዲስ አበባና በአዳማ ልዩ የሆነ የነጻ የህወሓት ሳይንስ የክረምት መርሃ ግብር አሰናድቶ ሲያካሂድ ቆይቷል። አቶ ብሩክ ተረፈ ስለ መርሃ ግብሩ ይዘት እንዲህ ያስረዳሉ።
ለመጀመሪያ ጊዜ አይደለም ሲዘጋጅ የሚዘንት ፕሮግራም። ከዚህ በፊትም የክረምቱ የተማሪ ትምህርት ይሰጣቸው ነበር። እዚህ አዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ውስጥ ስልጠና ይሰጣቸዋል በየክረምቱ ማለት ነው። እና ለሶስት አራት አምስት አመታት ራሱ በተከታታይ ተካሂዶ ነበረ። የዘንድሮውን ለየት የሚያደርገው ሰመር ስፔስ ስኩል ተብሎ እንደ ስልጠና ተደርጎ ነው የቀረበው። ለተማሪዎች ይዘቱ ሞጁሉ ሁሉ ነገር ተስተካክሎ እንደ ፐብሊክ ሌክቸር ሳይሆን እንደ ስልጠና ተደርጎ ነው የቀረበላቸው የተዘጋጀላቸው ማለት ነው። ከዚህ በፊትም ደግሞ ሲዘጋጅ የነበረው አዲስ አበባ ላይ ብቻ ነበር የነበረው። እና ዘንድሮ ለየት ማድረግ የቻለው ነገር ቢኖር ከአዲስ አበባ ውጭ ያሉትን ክልሎች ተደራሽ ለማድረግ ፕላን ነበረ፣ የሆነ ለማስፋፋት ማለት ነው። እና እሱም ፕሮግራማችን ነው አንድ የተገበር ነው። እና ስንወቅ ስንጀምር ያው ዘንድሮ የጀመርነው በአዳማ ነው። ያ ማለት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የአዳማ እና በአዳማ ዙሪያ የሚገኙ ተማሪዎችን ሰብስበን አስተምረናል ማለት ነው። ሲሰጡ የነበሩት ሲጀምር ለኤሌመንታሪ ለሃይስኩልና ለፕሪፓራቶሪ ተማሪዎች ነበር የተዘጋጀው ትምህርቱ። የትምህርቱ ይዘት ደግሞ የአስትሮኖሚ፣ አስትሮፊዚክስ፣ ስፔስ ቴክኖሎጂ እና ቴሌስኮፕ ጋር የተያያዙ ትምህርቶች ናቸው። ከቴሌስኮፕ ጋር ሲባል የቴሌስኮፕ ኦፕሬሽን መገጣጠምና ምልከታ እንዴት እንደሚመለከተው አይነት ትምህርቶች የተያያዙ ማለት ነው።
አቶ ብሩክ ከአዲስ አበባ ውጪ በአዳማ መርሃ ግብሩ ላይ በወጣቶቹ ዘንድ ከጠበቁት በላይ ፍላጎትና ተነሳሽነት መታየቱንም ነው የሚያስረዱት።
በጣም አስገራሚ የሆነው ለምሳሌ አዳማ ላይ ስልጠናውን በሰጠንበት ጊዜ መጨረሻውን ፕሬዘንቴሽን በሚያቀርቡበት ጊዜ አብዛኞቹ ሴቶች ነበሩና በጣም የሚያስገርም አቀራረብ ነበር ሲያቀርቡኝ የነበሩት። እውቀታቸውን በግራንዳቸውም የሁሉም የሴቶቹም የወንዶቹ በጣም የሰፋ ነበረ። እኛ ከምንጠብቀው በላይ ነው የሆኑልን። በጣም ነው ተማሪዎቹ ፍላጎት በጣም አስገራሚ ነው። ፍላጎቱ አለ በየክረምቱ ሲመጣ እንደዚህ አስፋፍተን ስናዳረስ ደግሞ በጣም በየክልሉ ያሉ ተማሪዎች ጋር የመድረስና ይህን ስራ የመስራት የማስፋፋት ስራ እንሰራለን ማለት ነው። ከተማሪዎቹ ፍላጎት አንጻር ስናየው በጣም በቃ አስገራሚ ነው። እኛ ከምንጠብቀው በላይ ቢሆንብን ለህዋ ሳይንስ ያላቸው ፍቅር፣ ለህዋ ሳይንስ ቴክኖሎጂዎች ያላቸው ፍላጎት እኛ ስናቀርብላቸው እንዲያውም አብዛኛውን ነገር ይማሩ ከሚማሩት በጣም የሚጠይቁት ራሱ ይበልጣል።
ህይወት ባዩ የ11ኛ ክፍል ተማሪ ስትሆን የክረምት ጊዜዋን በዚህ ስልጠና ላይ ማሳለፏ ወደፊት መሆን ለምትሻው ነገር ትልቅ ግብዓት መሆኑን ትገልጻለች።
እኔ ከልጅነት ጀምሮ ነው ያው አስትሮኖሚ ማጥናት የምፈልገው እና ኢትዮጵያ ስፔስ ሳይንስ ሶሳይቲ ደግሞ እንደዚህ አይነት እድሎችን ሁልጊዜ ያሰጠናል። ዌብሳይታቸው ላይ ነበር የሚያገኘት እና እዚህ ላይ ተሳተፍኩኝ። በጣም አሪፍ ነበር። ብዙ ነገር አግኝቼበታለሁ፣ ብዙ እውቀት አግኝቼበታለሁ፣ ልምድም አድርጌያለሁ። እና አሁን ደግሞ እንዲሁም አቅማችንን የምናሳይበት ፕሬዘንቴሽን አዘጋጅተውልናል እና በጣም ጥቅም ትልቅ ጥቅም ይሰጠናል። አዲስ ያገኘሁት ነገር ተጨማሪ ምን ማድረግ እንዳለብኝ ምን ይህን ነገሮችን ማጥናት እንዳለብኝ አውቅ ያለው በደንብ ማለት ነው። እንዲሁም ሌሎችም ተጨማሪ ስለ አስትሮኖሚ የማላውቃቸውን ነገሮች እንዳውቅ ሰፊ እውቀት የሚኖረኝ እና እድሎችም ራሱ እድሎች ተከፍተውልኛል በአሁኑ ሰዓት ማለት ነው።
በተመሳሳይ የ15 ዓመት ታዳጊ የሆነው ምስክር ድረስ በትምህርት ቤት በመጣለት እድል አማካኝነት የዚህ መርሃ ግብር ተሳታፊ እንደሆነ ገልጾ ይሄ የክረምት መርሃ ግብር በቀጣይ ገፍቶ ለመማር ለሚሻው የህዋ ሳይንስ መሰረት እንደሚሆነው እና አዳዲስ ነገሮችንም ማወቁን ይናገራል።
ብዙ ነገር አግኝቻለሁ። የምንመለከታቸውን ነገሮች በምስል አይቻቸው ማላቃቸውን ነገሮች ተረድቻለሁ። ብዙ ነገሮችን አውቄያለሁ። እኔ ወደፊት ለህልሜ የሚያግዙኝን ነገሮች አግኝቻለሁ። እኔ በቅጥይ ክሪ አስትሮኖመር መሆን ነው ከበፊትም መሆኑም ምኞቴ ነው እና አስትሮኖመር ደግሞ በሀገራችን ሊጀመርም ስለሆነ እኛ አስትሮኖመር መሆን የምንፈልገው እዚህ የምንማረው እና ደግሞ በትምህርት ቤታችንም ሌሎች እንደዚህ ፍላጎት ያላቸው ግን እና እነሱንም የማነሳሳት እቅዳለሁ።
የመርሃ ግብሩ አስተባባሪ አቶ ብሩክ ተረፈ እጅግ ብዙ ወጣቶችና አስተባባሪዎች የተካፈሉበት መርሃ ግብር መሆኑን በመግለጽ ለወጣቶቹ ትልቅ እድል የሚያመጣ ነው ይላሉ።
ኢትዮጵያ ስፔስ ሳይንስ ሶሳይቲ የራሱ የሆነ ስትራክቸራል የሆነ ዘይነት ነገሮችን የሚሰራበት ማለት ነው እና ሲጀምር እስከ 30 የሚደርሱ ቅርንጫፍ ጽሕፈት ቤቶች አሉት። አብዛኞቹ በዩኒቨርሲቲዎች ላይ ናቸው። ለምሳሌ ባህር ዳር ዩኒቨርሲቲ፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ፣ አዳማ እና ጅጅጋ በጣም ብዙ ዩኒቨርሲቲዎች ላይ ቅርንጫፍ ጽሕፈት ቤቶች አሉ። እዛ ቅርንጫፍ ጽሕፈት ቤቶች ላይ ደግሞ የሚሰሩ ፕሮፌሽናሎች አሉ። ዶክተሮች እና የተማሩ ብዙ ፕሮፌሽን ላይ በጣም ልምድ ያካበቱ ሰዎች እንደ ቅርንጫፍ አመራር ሆነው ቮለንተሪ ይሰራሉ። ሌሎች ፕሮግራሞች ይካሄዳሉ በእነዚህ ቅርንጫፍ ጽሕፈት ቤቶች ማለት ነው። ለእኛ እነዚህ ማስፋፊያ ናቸው ማለት ነው እኛ የምንሰራውን ስራ እና ከዚህ በኋላም ደግሞ በተከታታይ እነዚህ ፕሮግራሞች እንዲሰሩ የእነዚህ ጽሕፈት ቤቶችን የዋና ጽሕፈት ቤት ስራና እንቅስቃሴ ዋና ጉልህና የሚጭስ ነገር ነው። ከዚህ በተጨማሪ ደግሞ 52 የሚደርሱ ድርጅቶች ሆነው የኛ አባል ድርጅቶች የሆኑ ማለት ነው ነው እነሱም ደግሞ ያው በእነዚህ አይነት እንቅስቃሴ ላይ ያው ሰፖርት የሚያደርጉ ናቸው። ዘብን ይሁን በፕሮፌሽናል በማምጣት ደረጃ ሰፖርት የሚያደርጉ ናቸው ማለት ነው። ስንጀምረው አዲስ አበባ ላይ ያለ አሁን ሰርተፊኬት የሚሰጣቸው እስከ 300 የሚመስል አቴንዳንስ አድርገው ሙሉ አቴንዳንስ ሞልተው የተማሩ ሰዎች እስከ 300 አሉ። በአዳማ ላይ ደግሞ እስከ 250 ተማሪዎች አሉ። በአጠቃላይ እስከ 550 ይህን ተማሪ ነው ማትነ ስልጠን የሰጠ ነው። ተማሪዎቹ በደንብ እየተከታተሉ ከኛ ጋር እንዲማሩና እንዲጠቀሙ ካለ ምክንያቱም በእኛ በኩል የሚመጡ እድሎች አሉ።
አቶ ብሩክ ተረፈ በመጨረሻም ይህን መሰል መርሃ ግብሮች ወደፊት እንዲቀጥሉም ፍላጎቱና አቅሙ ያላቸው እንዲሳተፉና ድጋፍ እንዲያደርጉ ጥሪ አድርገዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ፕሮግራማችን እንደቀጠለ ነው። ወደ ተከታዩ ፕሮግራማችን ከማለፋችን በፊት ባንድ ሙዚቃ ረፍት አርገን እንመለስ። ሀገራት የተሟላ መሰረተ ልማት አለመኖር እንደ ኦሎምፒክ ያሉ ትልልቅ የስፖርት ክንውኖችን ማዘጋጀት የበለጠ ወጪ እንዲጠይቅ እንደሚያደርግ ባለሙያዎች ይናገራሉ። ሆኖም ምዕራብ አፍሪካዊቷ ሀገር ሴኔጋል በመጪው እንደ አውሮፓውያን አቆጣጠር 2026 የወጣቶች ኦሎምፒክ ለማዘጋጀት ዝግጅት ጀምራለች። በዚህ ዙሪያ ማርያማ ዲያሎ ያጠናቀረችውን ዘገባ እንደሚከተለው አዘጋጅቻለሁ። ዘጊቶ በተካሄደው የቶኪዮ 2020 ኦሎምፒክ ውድድር አፍሪካዊ አትሌቶች ወርቅ፣ ብርና ነሐስ ሜዳሊያዎችን ሰብስበዋል። በኬንያ በሺዎች የሚቆጠሩ ሰዎች ተሰብስበው እጅግ የሚወዱትን የረጅም ርቀት ሩጫ ተወዳዳሪና በዘንድሮ የወንዶች ማራቶን ወርቅ ያገኘውን ኢሉድ ኪፕቾንጌን በደስታ ተቀብለውታል። የኪፕቾንጌ አድናቂ የሆነው ማዴላ ኪፕሊሞግን በተለየ መልኩ መንግስት የስፖርት ተቋማትን እንዲያሳድግ ጥሪ አስተላልፏል።
ሁላችንም በሪፍት ቫሊ ያለን ሰዎችና በጠቅላላ ኬንያውያን እጅግ በጣም ደስተኞች ነን። ነገር ግን መሪዎቻችን የምንለምናቸው የስታዲየም ችግሮቻችንን እንዲፈቱ ነው። ለምሳሌ በኪፕቾንጌ ስም የተሰየመው ስታዲየም ሊወድቅ ተቃርቧል። ዛሬ ኪፕቾንጌ ያለንን አቅም ለዓለም አሳይቷል።
የኦሎምፒክ ጨዋታዎችን ማስተናገድ የሚፈልጉ ሀገሮች ዋናው ራስ መታታቸው ዓለም አቀፍ ደረጃን የጠበቁ ተጨማሪ የስፖርት ተቋማት አለመኖር ነው። የምጣኔ ሀብት መምህርና በሪዮ 2016 በኦሎምፒክ ዙሪያ የሚነገሩ አፈታሪኮችና ለማመን አስቸጋሪ የሆኑ እውነቶችን መጽሐፍ አርታኢ አንድሪው ዚምባሊስት ለብዙ ሀገራት ይሄ እጅግ ውድና ከአቅማቸው በላይ እንደሆነ ያስረዳሉ።
So you might read, for instance, that in Tokyo this year they
ለምሳሌ ቶኪዮ በግርድፉ 15 ቢሊዮን ዶላር እንዳወጣች ብራዚል ለሪዮ 2016 ከ12 እስከ 15 ቢሊዮን ዶላር እንዳወጣች አንብበናል። ግን ቶኪዮ ያወጣችው ትክክለኛው ገንዘብ ከ35 ቢሊዮን ዶላር በላይ ይሆናል። በሪዮም የወጣው ገንዘብ ከ20 ቢሊዮን ዶላር በላይ ነው።
ዚምባሊስት እንደሚሉት ታዳጊ ሀገራት ከዚህ የበለጠ ወጪ ይጠብቃቸዋል።
They don't have the necessary transportation and communications.
በሚፈልገው መጠን የትራንስፖርት የመገናኛ የደህንነትና እንግዶችን የመቀበያ ተቋማት የሉም። ስለዚህ እነዚህ ለመሟላት የሚያወጡት ገንዘብ ከዚህ እጅግ የላቀ ነው የሚሆነው። ዋናው ችግር ብዙ ጊዜ እነዚህ የመሰረተ ልማት ተቋማት የሚገነቡት ጨዋታውን ለማካሄድ እንጂ የሀገሪቱን የልማት ማነቆችን ለማስወገድ ታስቦ አለመሆኑ ነው።
በአሁኑ ሰዓት ሴኔጋል የወጣት ኦሎምፒክ ጨዋታዎችን እንደ አውሮፓውያን አቆጣጠር በ2026 ለማካሄድ ዝግጅት እያደረገች ነው። ባለሙያዎች እንደሚሉት ግን ይሄ ዝግጅት ኦሎምፒክ ጨዋታዎች ከሚጠይቁት 1/3ኛውን ብቻ የልማት ስራ ይጠይቃሉ። የሴኔጋል ጁዶ ፋውንዴሽን ፕሬዝዳንት የሆኑት ባባካር ዋድ ስለ ዝግጅቱ ሲያስረዱ እንዲህ ይላሉ።
Au-delà du Sénégal, c'est tout le continent.
There are expectations from the whole African continent.
መላው የአፍሪካ ሀገራት በጠቅላላ የሚጠብቁት ነገር አለ። በዚያ ላይ ሴኔጋልም ቢያንስ ከዚህ በፊት የተካሄዱ የወጣት ኦሎምፒኮችን ይዘት የተጠበቀ ዝግጅት ማድረግ አለባት። በዛ ነው ሴኔጋል ስኬታማ መሆኗን የምትለካው።
ወዳክለው ለውድድሩ የሚያስፈልጉ እድሳቶች እየተከናወኑ መሆኑንም ያስረዳሉ።
Ce qui était prévu c'est de procéder à la rénovation de 3
We are planning to first renovate 3
በዋናነት 3 ቦታዎችን ለማደስ ተዘጋጅተናል። አንደኛው የትራክ ራግቢና ሌሎች ጨዋታዎችን የሚያስተናግደው የኢባማር ዲዮፕ ስታዲየም ነው። የኦሎምፒክ መዋኛ ገንዳውም መታደስ አለበት። ከጎኑ ደግሞ የነጻ ትግል፣ የቅርጫት ኳስና ሆኪ ውድድሮችን ማካሄድ የሚችል ፓርክ አለ። በባህር ዳርቻ ለሚካሄዱ ጨዋታዎችም ደግሞ ካስሬን ሳምባ ዲሪ ዲያሎ የተሰኘው ቦታ አለ።
በተጨማሪም ዋድ ከዳካር ውጪ የሚገኙ ታዋቂ የባህር ዳርቻ መዝናኛ ስፍራዎች እንዳሉ በማስተዋወስ የባህር ዳርቻ የእጅ ኳስ ውድድሮችን፣ የጀልባ ቀዘፋና ሌሎች ውድድሮችን ማካሄድ እንደሚቻል ያስረዳሉ። ይህ ጀምኒያጆ በተሰኘው ስፍራ ፕሬዝዳንት ማኪ ሳል 50,000 መቀመጫዎች ያሉት ስታዲየም ለማሰራት በቅርቡ መሰረተ ድንጋይ ያኖሩበትን ስፍራም ያካትታል። ፕሬዝዳንቱ ስታዲየሙ ወደፊት ለሚደረጉ የሀገር ውስጥና የውጭ ውድድሮችም የሚያገለግል መሆኑን አስታውቀዋል። በማርያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽቱ ዝግጅቶቻችን ተጠናቀቁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።